ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሐሙስ ምሽት ነሐሴ 2014 የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። በትናንትናው ምሽት ከህሊና ሰፍሩ ከተሰኘች ወጣት ማህበረሰብ አንቂ በአካባቢ ጥበቃ ዙሪያ ከምትሰራ እንግዳ ጋር የጀመርነውን ቆይታ የምንቀጥል ይሆናል። በማህበራዊ ሚዲያ ላይ ሲንሸራሸሩ ያገኘናቸውን የቴክኖሎጂና የምዝናኛ ዜናዎች መረጃዎቻቸውን አጣርተን እናቀርብላችኋለን። ሌሎች ዘገባዎችና ጥንቅሮችም ይኖሩናል። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስና ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነው። ሰላም ጤና ስትልኝ በድጋሚ እንደምን አምሽታችኋል። ጋቢና ቪ ይቀጥላል። ትላንትናው ምሽት ስርጭታችን በማህበራዊ ተሳትፎና አየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅናን እያገኘች ከመጣችው ሲድቦል የተሰኘ ድርጅት መስራች ህሊና ተክሉ ጋር ያደረግነውን ቆይታ የመጀመሪያ ክፍል አስደምጠናችኋል። ሲድቦል በአስፈላጊ ንጥረ ነገር የዳበሩ እጽዋት ዘሮችን በልዩ ሁኔታ እያዘጋጀ የሚያቀርብ ድርጅት ነው። የማንዴላ ዋሽንግተን የቀድሞ ፌሎሺፕ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጣሪዎችን የሚደግፈው የቶኒ ኤል ምሉ ፋውንዴሽን ሽልማትም አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥን ለውጥ ለማምጣት እንዲሁም ደግሞ ሙቀትን ለመቀነስ ከሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ምድር ሻምፒዮና እውቅናም አግኝታለች። ከሀብታሙ ስዩም ጋር የጀመሩት ቆይታ ይቀጥላል።
ግብርና እንደሱ የተከበረና ትልቅ ስራ የለም። ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሮታይፕ አለ በተለይ በወጣቱ ጋር። በቃ አፈር ለምን ነካኝ የሚል ወጣት ነው ያለው በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከርኩ ነው። ቢያንስ እኔ ምሳሌ ሁኜ ደላደለ ህይወት ሊኖር ይችላል ምናምን ምናምን፣ ኦኬ ዳትስ ፋይን፣ ግን ስራ ስራ ነው፣ መቅም የለብህም። እና የአላማ እስካለ ድረስ ግብርና ላይ በተለይ በጣም በቃ ለኢትዮጵያ አስበው 80%ችን አግሪካልቸር ነው፣ 40% ጂዲፒያችን የሚይዘው እሱ ነው። እና መሰራት ያለበት ነው፣ መናቅ አይደለም ያለበት። አፈር ነካ ማለት እጅ ይበላሻል ሳይሆን እጅ ይባረካል ነው እንጂ ያን ያን ትንሽ አሳሰብ መቀየር አለብን። ግን የሚገርመው አሁን ብዙ ወጣቶች እኔ እንኳን በእኔ ያሉ የማገኛቸው አሁን አንቺን እያየሁሽ ገበሬ መሆን እየፈለግኩ ነው ምናምን። እኔ ራሱ ህሊና ገበሬ ነው የምለው፣ አርክቴክት ሁሉ አለ ለሰው ስተዋወቅ ማለት ነው። ከዚህ በጣም ፕራውድ ነኝ እኔ ገበሬ በመሆኔ። እና ለመቀየር እየሞከርኩ ነው ያለሁት። የበለጠ መከበር ያለበት ገበሬው ነው። እኔ እኮ አርክቴክቱ ህንፃውን በሲሚንቶ ነው የሚሰራው፣ ገበሬው ግን ምግብህን ነው የሚያበላ።
አንድ ግኝት ውጤታማነቱ የሚለካው በተጠቃሚዎች አይን ነው ይባላል። እና የሞከሩት ሰዎች ምን አይነት ምላሾችን ሰጡሽ?
ገበያ ውስጥ አሁን መጀመሪያ የጀመርኩት ከቤተሰብ ነው። ያው ሁሌም ከቤተሰብ ነው የሚጀምረው። ከጓደኞች ነበር የጀመርኩት። እኔም ገጠር ራሴ ነበር ያየሁት እና ከገጠር ከገበሬዎቹ ጥሩ ፊድባክ ነበር ያገኘሁት። እዚህም ከአዲስ አበባ ከተሜው ጥሩ ፊድባክ ነበር የመጣልኝ። ከዛ ዋንስ ይሄን እንዳረኩ ምን አረኩኝ፣ 2019 ማርች ላይ ዞማ ሚዚየም ሲመረቅ አብሮ ሲድቦልንም አብረን አስመረቅን። እና ያው ዩኤስ ኤምባሲ ነው አገን የሁሉ ነገር ረድቶኝ እዛ ጋር የደረስነው። እና ዞማ ሚዚየም መሸጥ ጀመረ፣ በጣም ጥሩ ፊድባኮች መምጣት ጀመሩ። ይሄ አተካከል መንገዱ ቀላል ነው፣ ብዙ ነገሮች ይቀንሳል። አሁን ከብዙ ክላይንት የማገኘው የዛፍ ዘሮች እነ ዋንዛ እነምን፣ ያው እዚህ በቀላሉ አታገኛቸውም ሲዶቹን ራሱ። እና እኔ ግን በቀላሉ ፕሮቫይድ አረግላቸዋለሁ። እና ብዙዎቹ ማላገኘውን እዚህ በቀላሉ ማናገኘውን ዘር አገኘ ነው በአንቺ የሚለኝ ሰዎች ራሱ አሉና፣ ያ ለእኔ ጥሩ ፊድባክ ነበር። ከዛ ምን አረኩኝ፣ ዞማ ብራንች አውት ሲያደርግ የተለያዩ ብራንቾች አንድነት ፓርክና እንጦጦ ፓርክ መሸጥ ጀመርኩኝ። ከያው በዞማ ተያይዞ ነው በዛ ሄድ ነው እና ከእነሱም ጥሩ ፊድባክ ማግኘት ጀመርኩኝ። እና ለዛ እንዳልኩ ቅድም 4 ዓመት ያልገባሁት ወደ ገበያ ለዚህ ነበር፣ ሳጠና ነበር በየስንት ጊዜው ነው አንድ ክላይንት ራሱ መጥቶ የሚገዛው ሲድቦል የሚለው ደረጃ ድረስ ነው የደረስኩት። እና ስልኬ አያርፍም የኦርደር ራሱ ያለው ማለት ነውና በዚህ ሁኔታ ነው አሁን ያለነው። ሶ አሁን አም ሬዲ ብዬ ወደ ገበያ ከቃል በኋላ በሰፊው ልንገባለን።
የመጪው ዘመን ህልማችሁ ምንድነው? በቀጣይ ጥቂት አመታት ውስጥ ልታሳኩት የምትፈልጉት ጉዳይ ምንድነው?
በቀጣይ ጥቂት አመታት እናሳካ የምንፈልገው አንድ ይሄ ግሪን ሌጋሲ ሙቭመንት የሚባለውን አረንጓዴ እናልብስ የሚለው ፕሮጀክት ላይ ቢያንስ በአምስት አመት ፕላን ባስቀምጥልህ በደንብ ከመንግስት ጋር መስራት እንፈልጋለን። ከገበሬዎች ጋር በቀላሉ ፕሮቫይድ ማድረግ እንፈልጋለን። ገበሬውና እኛ ተናበን ደግሞ በደንብ ለህዝቡ በተሻለ ዋጋ አሁን ብዙ ሰው በልቶ ማደር እየቸገረው ባለበት ሁኔታ ላይ እኛ እንዴት ሴቪየር መሆን እንችላለን የሚለው አንድ በጣም ትልቅ ሐሳባችን ነው። in other words food insecurity ወይም ረሃብ እንዴት እናጥፋ በሚለው so በሲድቦል በትንሽ ፐርሰንቱም እንኳን ያንን የማረግ አላማ አለን። ከዛ ውጪ ደግሞ በኢስት አፍሪካ የምናስባቸው ነገሮች አሉና ቢያንስ ከአንድ እስከ 3% የሚሆነውን ኢስት አፍሪካ ያው ኢትዮጵያን ጀምሮ ሪፎረስት የማረግ አላማ ነው ያለን። so ረሃብና ሪፎረስቴሽንን ማጥፋት or ወደዚህ ማጥፋት መንገድ ነው ወጣቱን አብሬጄ ገበሬ ወጣቱን ገበሬ አርጎ ይዞ መሄድ ነው የኔ አላማ።
እንደው ሁሉና ከመለየታችን በፊት መቼም በአራት አመት መንገድ ውስጥ መውጣት መውረድ ይገጥማል ብዬ አስባለሁ። ፈታኝ የነበሩት ጉዳዮች ምን ነበሩ? እንዴት ተሳድርገሽ ልትፈቻቸው ቻልሽ?
ፈታኝ ያው በጣም አስቸጋሪ ነው ብዙ ነገሮች የነበሩት ኦነስሊ ለመናገር። አንዱ ፈታኝ የነበረው ሰው አክሴፕት ማድረግ ነው። በተለይ ገጠር ስቴጅ በአዲስ አበባ ልጅ መጣ ማለት ሌላ ታሪክ ነው እነሱ ጋር ያለውና የነሱን ራሱ ወይ ሐሳብ መቀየር ራሱ ነው። እኔም አዲስ አበባ ልጅ ሆን እንደናንተ ሆነ ለውጥ የለኝም እንደማለት እሱ ራሱ አንድ ቻሌንጅ ነበር። ሁለተኛ በፊት ሲድባምብ ኢትዮጵያ ብዬ ነበር ካምፓኒውን የከፈትኩትና በአንዳንድ ምክንያቶች ያው ላይፍም ቲምም ምናምን በመበታተን ሲድቦልስ ኢትዮጵያ ብዬ አሁን ነው እንዳዲስ የከፈትኩትና የራሱ በጣም ትልቅ ቻሌንጅ ነበር። አዲስ አይድሮ ካምፓኒ ከዘግቶ ድኛው ጊዜ ሳያጠፉ መክፈት ራሱ ለኔ በጣም 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 ትልቅ ቻሌንጅና ደምንባ የሚባለውን ትንሽ አሳይቶኛል። ግን ያው ሁሉም ለበጎ ነው። አሁን መጨረሻው ሁሉ ነገር ተስተካክሏል። ግን ብዙ ችግሮችን ባልፍ መጨረሻ ላይ ሁሌ ፖዚቲቭ ወይም ዓለምን በጥሩ መነጽር በፖዚቲቭ ማይንድ ስለማያት ምንም ቢፈጠር ምንም ያው እግዚአብሔር እንጂ እየቀጠልኩ ነው ያለሁት እንጂ ከባድ ነው፣ በጣም ከባድ። በተለይ ግብርና ውስጥ ካለ ሴት ሆነ ደግሞ አልተለመደም ሴት ብዙም እንደዚህ ግብርና ውስጥ ያለችና እሷ ትንሽ ቻሌንጂንግ ነው። ግን አሁን አክሴፕት እየተደረኩ ነው ያለሁት ያ በጣም እግዚአብሔር ነው።
ፍሊና ተክሉ የኢትዮጵያን ግብርና ሁኔታ በበጎ ለመለወጥ ስላለመው ሴት በኋላ ስለተሰኘው ድርጅትና ስራዎቹ ስላብራራሽልን ለአድማጮች ሐሳብሽን ስላካፈልሽልን በእጅጉ እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን።
እሺ፣ እኔም አመሰግናለሁ አቶ ሀብታሙ።
እኛም ሄሊና ተክሉና ሀብታሙ ስዩምን ስለነበራቸው ቆይታ እናመሰግናለን። ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሐሙስ መሰናዶውን ይቀጥላል። ኢትዮጵያዊው የናሳ ተመራማሪ ጨረቃ ላይ ውሃ ማግኘት የሚያስችል የጨረር ቁስ ሰራ። እንዲሁም ደግሞ ዝነኛው ጣሊያናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከህልፈቱ ከ15 ዓመታት በኋላ በሆሊድ ዋክ ኦፍ ፌም ላይ እንዲሁም ከከዋክብቶቹ መካከል ስሙ ሊሰፈር ችሏል። በመገናኛ ብዙሃን ላይ ማህበራዊ ሚዲያ ላይ ሲንሸራሸሩ ያገኘናቸው ዜናዎች በመቀጠል እናስደምጣቸዋለን። ሀገራዊ ለዛ ባላቸው የስነ ጽሁፍ ስራዎቹ የሚታወቀው የዘመናችን ደራሲ ዶክተር እንዳለጌታ ከበደ በዚህ ሳምንት ለዓለም አቀፍ የስነ ጽሁፍ መርሃ ግብር ተሳታፊነት መመረጡን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ውድድሩ ከ64 ሀገራት ከመጡ ከ115 ሌሎች ጸሐፍት መካከል የተደረገና ከባድ እንደነበረ ኤምባሲው ጨምሮ በፌስቡክ ገጹ ላይ ገልጿል። ደራሲ እንዳለጌታ ከበደ በመጪው 2015 ዓ.ም ጥቅምት ወር ጀምሮ ለ10 ሳምንታት ያህል በዩናይትድ ስቴትስ አዮዋ ዩኒቨርሲቲ የሬዚደንሲ ወይም የቆይታ ትምህርት መርሃ ግብሩን እንደሚጀምር ኤምባሲው ገልጿል። እንዳለጌታ 12 የሚደርሱ መጽሐፍቶች ደራሲ ሲሆን ኬርሻዶ፣ የበዓሉ ግርማ ህይወት ስራዎችና ጸላሎት፣ ዛጎል የተሰኙት ስራዎቹ ጎልቶ ይታወቃል። በሳምንቱ በማህበራዊ ሚዲያ ላይ ሲንሸራሸር የቆየው ሌላው የቴክኖሎጂ ዜና ደግሞ የኢትዮጵያዊው የናሳ ተመራማሪ ዶክተር ኢንጂነር ብርሃኑ ቡልቻ ጨረቃ ላይ ባለማግኘት የሚደረገው ምርምር የሚያጠናክር የኳንተም ፊዚክስ ቀመር መስራታቸው ነው። የአሜሪካው የጠፈር ምርምር ተቋም ናሳ ያወጣው መረጃ ይኸው መሳሪያ ሄትሮዳን ስፔክትሮሜትር የሚል ስያሜ እንደተሰጠው ያመለክታል። ተመራማሪው የሰሩት መሳሪያ በመጠኑ አነስተኛ ነገር ግን ከፍተኛ መጠን ያለው ሌዘር ያለው በመሆኑ በጨረቃ ላይ የውሃ ምንጮችን ለመለየት እንደሚያግዝ ተገልጿል። ዶክተር ኢንጂነር ብርሃኑ ቡልቻ እንደ አውሮፓውያን አቆጣጠር በ2010 ዓ.ም የመጀመሪያ ዲግሪያቸውን ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በኤሌክትሪክ ምህንድስናና ፊዚክስ ዶክትሬት ዲግሪያቸውን ደግሞ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በኤሌክትሪካልና ኤሌክትሮኒክስ ምህንድስና ከቨርጂኒያ ዩኒቨርሲቲ ያገኙ ሲሆን በማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT እና በሌሎች ተቋማት ያገለገሉ ሲሆን በናሳ የምርምር ምህንድስና በጎዳርድ የህዋ ማብረሪያ ማዕከል ባልደረባና ደግሞ ላለፉት 5 ዓመት ከአስር ወር ያህል ሰርተዋል። ምዝናኛ ዜናዎች ደግሞ እንሻገር። በዚህ ሳምንት ኮቱ የምዝናኛ ዜናዎች መካከል እቁ አላናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከልፈቱ ከ15 ዓመታት በኋላ በሆሊድ ዎክ ኦፍ ፌም የሚታሰቢያ ኮከብ ተቀምጦለታል። ሙዚቀኛው በ20ኛው ክፍለ ዘመን ከተፈጠሩና ለየት ያለ የኦፔራ ክህሎት ካላቸው የዘመን ክስተቶች መካከል የሚቆጠር ቢሆንም እስካሁን ድረስ ግን ስሙ በሆሊድ የሚታሰቢያ ከዋክብት መካከል ሳይሰፍር ቆይቷል። የሙዚቀኛው ልጅ ክሪስቲና ፓቫሮቲ በእለቱ ስፍራ በመገኘት ስነ ስርዓቱን ታድማለች። ጣሊያናዊ ሙዚቀኛ ሉቺያኖ ፓቫሮቲ እንደ አውሮፓውያን አቆጣጠር በ1935 ዓመተ ምህረት በሞዴና ጣሊያን የተወለደ ሲሆን እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት በተወለደበት ሀገር ህይወቱ አልፏል። ህይወቱ እስካለፈበት ድረስ 378 የኦፔራ ትዕይንቶችን በማሳየት ዝነኛ ሆኗል። በታሊባን ቁጥጥር ስር የወደቀችው አፍጋኒስታን የሚኖሩ ሴቶች ጥብቅ ሃይማኖታዊና ፖለቲካዊ ቁጥጥር ቢደረግባቸውም በቅርቡ ግን ብቻቸውን የሚሰባሰቡበት ለየት ያለ ቤተ መጻሕፍት መክፈት ችለዋል። ታሊባን የሴቶችን ማህበራዊ ህይወት እንዲሁም ትምህርት ላይ ጫና በማድረግ የሚታወቅ ቢሆንም የሴቶች መብት ተጋሮች ባደረጉት ጥረት ቤተ መጻሕፍቱ ያው ሊሆን ይችላል። 1000 መጻሕፍትን ያካተተው ቤተ መጻሕፍቱ ፖለቲካ፣ ልቦለድና ኢልቦለድ ስራዎች እንደተካተቱበትም ሮይተርስ ዘግቧል። ከአሜሪካ ድምጽ ለተጠናቀረው የማህበራዊ ሚዲያና የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ደግሞ የምናልፈው ከተወና ጋር ወደ ተያዘ ቃለ መጠይቅ ነው። የኢትዮጵያ የተውኔት ጥበብ 100 ዓመታትን ቢደፍንም ህፃናትና ታዳጊዎችን የሚመለከቱ ስራዎች ግን በተነጻጻሪነት የቅርብ ጊዜ ክስተቶች ናቸው። እነዚህን ስራዎች የሚያሳዩ ስፍራዎችን በበቂ ሁኔታ ባለመስፋፋታቸው በርካታ ህፃናትና ታዳጊዎች እየተዝናኑ ዕውቀት ሊጨብጡ የሚችሉበት እድልም አልፏቸዋል። ሀብታም ስዩም ከዚህ ቀደም በህፃናት ተውኔት ላይ በተያያዘ ባለሙያ የሆኑትን ወይዘሮ ሂሩት ይርዳውን ጋብዘው ያደረገው ቆይታ ቀጥሎ ይቀርባል።
በመካከል የኛ ቲያትር ቤት በ1981 ነው የተመሰረተው። ከዛ በፊት በአዋቂ ቲያትር ቤቶች የተለያዩ ቲያትር የህፃናት ቲያትሮች ይቀርቡ ነበረ። ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዛ አይነት ቲያትሮች ያቀርቡ ነበር። በ1981 ግን የህፃናትና ወጣቶች ቲያትር ቤት አሁን ያለው ግቢ ማለት ነው ተመሰረተ ማለት ነው። ከዛ ግን በ1983 ዓመተ ምህረት በተለያዩ ችግሮች ስራው ተቋርጦ ነበረ። እንደገና ድጋሚ በ1986 ዓመተ ምህረት የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከ1986 ዓመተ ምህረት ጀምሮ አሁን እስካለበት ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ቲያትር ቤት ሆኖ ለህፃናት ቲያትሮችን፣ ሙዚቃዎችን እያቀረበ ይገኛል ማለት ነው።
ከህፃናት ተውኔት ጋር በተገናኘ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የ80ዎቹ የ90ዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን?
በእርግጠኝነት ከዚያ ዘመን ብዬ ልል አልችልም፣ ግን በጣም ለምሳሌ በአምስት ቲያትሮች የሚቀርቡባቸው ጊዜያቶች ነበሩ በደንብ ማለት ነው። እነዛ የአሁን ለአዋቂ ቲያትር ቤቶች እንደ ግብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። ባልሳሳት ከ2000 ዓ.ም ጀምሮ ወይም 90ዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ።
ቲያትር ካዝናኝነቱ በተጨማሪ በተለይ ለህፃናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናልኛ። የተወሰኑትን ጥቅሞች መዘርዘር ይቻል ይሆን?
እንግዲህ በጣም ብዙ ጥቅሞች ነው ያለው የህፃናት ቲያትር። አንዱ ህፃናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የህፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነ ምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ፣ ወቅት ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ፣ ነገ ለማንነታቸው መሰረት የሚጥሉበት፣ ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚህ ጋር ወስነው የሚሄዱበት፣ ሮል ሞዴሎቻቸውን የሚቀርጹበት በርካታ ጥቅሞች አሉት የህፃናት ቲያትር። ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው። የህፃናት ቲያትርም ሙዚቃም አጠቃላይ ማለት ነው።
አዋቂዎችን ቲያትር ከማዘጋጀት ይልቅ የህፃናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለህፃናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱ እስከ ምን የመጣ ነው?
የህፃናት ቲያትር የሚፈትነው አንደኛ፣ ለምሳሌ የአዋቂ ቲያትር ስትሰራ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅቶ የሚመጣ ተመልካች ነው የአዋቂ ቲያትር። የህፃናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የህፃናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ ሲያልቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን የሚስቧቸውን ነገሮች ጨምረ የምታዘጋጀው ቲያትር መሆኑ ነው። ምክንያቱም ከአምስት ከአስር ልጆች ስልቾች ናቸው። አምስት ደቂቃ አይተው በሌላ ነገር ሊሳቡብህ ይችላሉ። ስለዚህ በየፊኖቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጽፋ ታሪኩን ብቻ እንዲከተሉ አይደለም፣ ስልቹም ስለሆኑ ማለት ነው። ስለዚህ የህፃናት ቲያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ አዋቂ ቲያትር በቃ ቲያትር ለማየት የመጣ ነው። ስለዚህ የተለያየ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንድ ጋር የሚመጡት ልጆች ደግሞ የሚፈልጉት ምን እንደሆነ ቀድመን አጣውቅ ይችላል። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ፈታኝ የሚያደርጉት እነዚህ ነገሮች ናቸው።
ወይዘሮ ሂሩት፣ ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ በህፃናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህፃናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህፃናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት?
ይሄ በህፃናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች ያሉ። ግን ምንድነው መደረግ ያለበት? አንድም በተለያዩ ክፍለ ሀገሮቹ የህፃናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወጥቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ያስባል፣ እቅድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው። እና እነዚህ ነገሮች ቢመቻቹ፣ በተለይ ደግሞ አሁን አንተ እንዳልከው እኛም አንድ ሁለት ክልል ላይ ወጥተን ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች፣ ህጻናት ቲያትር መኖሩን ጨምር ማለት ነው፣ የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዚህ አይነት የህጻናት ቲያትር ቤቶች ይቋቋሙ። እንደ ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ይብጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረጉባቸው መንገዶች ቢኖሩ እኛ ጥሩ ነው ብለን ነው የምናስበው።
በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለአመታት ሲለፉ የነበሩ ባለሙያዎች አሉ። እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም። የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን?
ለምሳሌ አሁን ኢትዮጵያ ውስጥ የለም አሜሪካ ነው የሚገኘው ሰለሞን መንግስቴ በጣም በርካታ የህጻናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ቲያትሮችን የጻፈ ሰው ነው። አሁንም ለእረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጥፎ ይሄዳል እና እሱም በዚህ አጋጣሚ እኛ በጣም አመሰግናለን። ሌላ ደግሞ በሀይሉ ደሱ የሚባል ባለሙያ አለ እሱም ከኢትዮጵያ ውጪ ነው አሁን ያለው እሱም በርካታ የህፃናት ቲያትሮችን ደርሷል ሌሎችም አሁን እዚህ ሀገር ውስጥ ያሉ አሉ አስታውሽኝ በነጋ ምናልባት ስሟን ታውቃዋለህ ብዬ ስለማሰብ ከዛ በተጨማሪ ደግሞ በትወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትር ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ ደምሴ በየነ ትረሻ ገብረ ማርያም ዳንኤል ሸቱ አንዷለም ካሳሁን ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ እድሉም አላት ግን አይፈልጉትም እስካሁን የህፃናት ቲያትር ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው ከዛ ውጪ እንግዲህ ቲያትር ቤት ብዙ በርካታ ባለሙያም ለአዋቂ ቲያትር ቤቶችን ያፈራቸው አርቲስቶች አሉ
የቲያትር ርዕሶችንም ማንሳት እንችል ይሆናል ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን
ዶዮ ሚል ቲያትር ነበረ የገንፎ ተራራ በቅርብ ጊዜ ደግሞ እኔ እንግዲህ እዛ ተገባው ማቀው ሶስት ማንሳቶች የሚል ቲያትር አለ ሻምፒዮና የሚል ቲያትር ነበረ የተቀደደው ተራራ የድር ላይ ነዋሪዎች በጣም ብዙ ናቸው
በጣም አመሰግናለሁ እኔ የክፍለ ሀገር ልጅ ነበርኩ ቲያትር የማየት እድሉ አልነበረንም ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ
ልክ ነህ ተንኮሎ አለ
የሰራችሁ ስላለው ነገር ትልቅ አክብሮት አለኝ ለነበረን ቆይታ በእጅጉ አመሰግናለሁ መልካም ምሽት ይሁንልዎት
እሺ እኔም በጣም አመሰግናለሁ እንደዚህ የህፃናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ በቲያትር ቤት ስም በጣም አመሰግናለሁ።
በመቀጠል ደግሞ ዘጋቢያችን ዮናታን ዘብዲዮስ አንድ ወጣት ያስተዋውቀናል።
ዮሴፍ ለህብረተሰቡ በአነስተኛ ዋጋ እናቀርባለን ያለውን የፈሳሽ ሳሙና አምራች ሲሆን ጎን ለጎን ልብስ ማጠቢያ ቤት እንዳለውም ነግሮኛል። አነስተኛ የካፌ ስራም ይሞክራሉ ብሎኛል። እስከ ሁለተኛ ዲግሪ ደረጃ ያለውን ትምህርት መከታተሉን ገልጦ አንድ ማህበራዊ ጉዳዮች ላይ ያተኮረ የግጥም መድብልና ሁለት በንግድ ስራ ላይ ትኩረታቸውን ያደረጉ መጻሕፍት ማሳተሙ ይናገራል። ኢንተርፕረነር ማለት ይችላልው ስለ ወጣት ዮሴፍ የሚከተለውን ተናግሯል።
ማንኛውም ሰው ከመሬት ተነስቶ ኢንተርፕረነር ሊል አይችልም። ኢንተርፕረነር የሚለው ነገር በጣም እጅግ ከባድ የሆነ ጥቂት ሰዎች ብቻ ሆነው የታየበት ዓለም ላይ ያለ ነው። ዛሬ ላይ ብዙ ሰዎች ስራ ይሰራሉ፣ ብዙ ሰዎች ይንቀሳቀሳሉ። ግን አብዛኞቹ ኢንተርፕረነር ሆነው አይደለም ይንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተው ከሆነ ገንዘብ ስላላቸው ወይም ደግሞ የሆነ ዕውቀት ስላላቸው ብቻ ነው የሚሰሩት። ኢንተርፕረነርሺፕ ከዛ ያለፈ ነገር ነው። አንድ ሰው ዕውቀት ስላለው ኢንተርፕረነር ነው ሊባል አይችልም። አንድ ሰው ገንዘብ ስላለው ኢንተርፕረነር ነው ሊባል አይችልም። ኢንተርፕረነር የሚባል ሰው ምን አይነት ሰው ነው ብለህ ብትጠይቀኝ ለማህበረሰቡ የሚኖር ከዛም ባለፈ ደግሞ ማህበረሰቡን ጠቅሞ ራሱን የሚጠቅም የመንግስት ድጋፍ የሆነ የሀገር ድጋፍ የሆነ ሰው ነው። አሁን ባለው ሁኔታ ወደዛ እየተጠጋው ነው ብዬ አስባለሁ። አሁን ላይ ግን ኢንተርፕረነር ነኝ ብዬ በድፍረት መናገር አልችልም።
ካሳ ውጪ የተነሳውት ከባዶ ነው ይላል።
ጥቂት ነገር ነው መነሻዬ የነበረው። ጥቂት ከራሴ ያጠራቀምኩትና ከሆኑ ሰዎች የሆነ ያክል ብር ወስጄ ተበድሬ ወደ ስራ የገባሁበት ነው። አራት ነገሮች ቢዝነስ ሲጀምር ያስፈልጋል ብያለሁ። አንደኛው የሰው ኃይል ያስፈልጋል፣ ሁለተኛው ዕውቀት ያስፈልጋል፣ ሶስተኛ ቤት ያስፈልጋል፣ አራተኛ ደግሞ ገንዘብ ያስፈልጋል ብያለሁ። እነዚህ መሰረታዊ ነገሮች ካልተሟሉልህ ቢዝነስ ወደ ስራ ይገባል ተብሎ አይታሰብም። ችግር የለውም አራቱን ባይገኝ ማድረግ ይቻላል። እኔ ማድረግ አይቻልም አይደለም። ኢንተርፕረነር ደግሞ አንዱ ትልቁ ጉልበቱ ምንድነው ያለቻውን ነገር ተጠቅሞ ወደ ስራ ቀይሮ ወደ ተግባር ቀይሮ ውጤትን ማምጣት ነው ያለበት። ከዛ አንፃር አለማችን ላይ አሁንም አሉ አገራችን ላይም ትልቅ ውጤት ላይ ደረሱ ሰዎች አሉ።
እሱ አታካች ያላቸውን ሐሳቦችን በመተው ወጣቶች ወደ ተግባር እንዲገቡ መክሯቸዋል።
በተለይ ወጣቶች አሁን ላይ እየተቸገሩበት ያለው ነገር ምንድነው? አብዛኞቻችን ሐሳብ አለን፣ ጊዜ ሞልቶናል፣ ኢነርጂ አለን፣ ግን ገንዘብ የለንም ነው አብዛኞቹ አሁን ላይ ያለው ጥያቄ። የጥቂቶቹ ነው ከገንዘብ ውጪ ያለ ችግር ያለባቸው። ቤት ውስጥ እናት አባቶቻችን የሚሰጡን ምግብ ሊኖር ይችላል፣ ልብስ ሊኖር ይችላል፣ መጠለያ አግኝተን ሊሆን ይችላል። እነዚህ ልክ ነው አላጣንም፣ ግን ነገስ ነው ጉዳዩ። ዛሬ አይደለም ነገ ምንድነው ነገ ወጣቶች የት ነው ራሳቸውን ማግኘት የሚፈልጉት ነው ጥያቄው። ስለዚህ አንድ ሰው ነገ የት ቦታ ራሱን ማግኘት የሚፈልግ ከሆነ እዛ ቦታ ለመድረስ አሁን መጀመር አለበት፣ አሁን ዋጋ መክፈል አለበት።
ዮሴፍ የውቀት ወይም የግንዛቤ ማነስ ወጣቶች ስራ ፈጣሪ ወይም ኢንተርፕረነር እንዳይሆኑ ያደርጋቸዋል ብሎ እንደሚያምንም ተናግሯል። እሱም ወሰርኳቸው የሚላቸው የኢንተርፕረነርሺፕ ስልጠናዎች እንደተቀማቸው ገልጿል።
ትሬኒንግ ወስጃለሁ በተለያዩ ቦታዎች ላይ እንደ ምሳሌ ዶት ኢትዮጵያና ኢዲሲ የሚባሉ ሁለት ግብረሰናይ ድርጅቶች አሉ ከተማችን ላይ። እነሱ ጋር ገብቼ ኢንተርፕረነርሺፕ ኮርስ ወስጃለሁ። ከዛ ባለፈ ደግሞ ኮሌጆች ላይ ዩኒቨርሲቲም ፍሬሽማን ኮርሶች ላይ አብዛኞቹ ወስጃቸዋለሁ። ኢንተርፕረነርሺፕን ወስጃለሁ። የነዛ ተቀመውኛል። እውቀት ግድ ነው፣ በጣም ያስፈልጋል። ያለ እውቀት ብዙ ነገሮችን ከአንሳር አንቀራለን። ብዙ ሰዎች ባለማወቅ መቻ ተሳስተዋል። ስናውቅ አንድ ነገር ራሳችን ላይ ጨምራለን፣ ፍጥረታችን ይጨምራል። አየ የሆኑ ሰዎች የሆነ ነገር ስላወቁ ስኬታማ ይሆናሉ፣ የሆኑ ሰዎች የሆነ ነገር ስላላወቁ ደግሞ እየከሰሩ ነው ያሉት። በእኔ ቢዝነስ ላይ በተመሳሳይ ሰዓት ከኔ ጋር እኩል የጀመሩ ዛሬ ላይ ትልቅ ቦታ ያደረሱ ይኖራሉ። ከኔም በፊት የጀመሩ ዛሬ ላይ ወደኋላ ይቀሩ ሊሆን ይችላሉ። ይሄ ምንድነው? አንደኛ የእውቀት ማነስ ነው። ገንዘብ ማነስ ብዬ እኔ እንትን አይደለም፣ ገንዘብ እየጨመረ ነው የሚሄደው እንጂ እየቀነሰ አይሄድም። እውቀት ብዙ ቦታ ገብቻለሁ፣ መጽሐፍቶችን አንብቤያለሁ። በቻልኩት አቅም ብዙ መጽሐፎችን በማንበብ ተጠቅሜያለሁ ብዬ አስባለሁ።
ዮሴፍ ስለ ቀለም ትምህርትና ስላሳተማቸው መጽሐፍት ማጫውቶኛል።
ለገበያ ወጣሁት 3 መጽሐፍ ነው። ሞር የመጀመሪያ መጽሐፌ ኡቡንቱ ይሰኛል። ኡቡንቱ የልቦለድና የግጥም መድብል ነው። ቀጥሎ ያወጣሁት የቢዝነስ መጽሐፍ ነው። ቢዝነሱ ላይ ብዙ ራን እያደረግኩም ስላለ ከዛም ባለፈ ደግሞ እንደኔ ወጣቶች ተነስተው አንብበው ወደ ስራ እንዲገቡ ለማነቃቃት በሚል የጻፍኩት መጽሐፍ ነው። ሞር ለስራ ፈጣሪዎችና ለጀማሪ ቢዝነስማኖች የሚጠቅም መጽሐፍ ነው። ቀጥሎ ያለው ትልቅ ራይ የሚል መጽሐፍ ነው። ትልቅ ራይ የሚለው መጽሐፍ ደግሞ ሰዎች ህልማቸውን ራያቸውን ያላቸውን የውስጥ አቅም ተጠቅመው እንዴት መኖር እንዳለባቸው ሊያስተምር የሚችል ቆንጆ መጽሐፍ ነው። አጥር አድርጌ ነው 3 የጻፍኳቸው። ሞር ብዙ ሰፊ ነገር ያነሳውበት የቢዝነሱ መጽሐፍ ላይና ራይ የሚለው መጽሐፍ ላይ ነው። የራይ መጽሐፍ እጅግ አስፈላጊ መጽሐፍ ነው። ማንም ሰው ራይ ያስፈልገዋል፣ ህልም አለው ብሎ ሊነሳ ይገባል። ከዛ አንፃር እነዚህ መጽሐፎች ጽፌያለሁ። በትምህርቱ ደረጃ ትምህርቴን እስከ ማስተርስ ድረስ ግራጁዌት አድርጌያለሁ። የመጀመሪያ ዲፕሎማዬን የሰራሁት በአይምዲ ዲፓርትመንት ላይ ነው። ከዛ በስነ መለኮት እስከ ዲግሪ ድረስ ተከታትያለሁ፣ በዲፕሎማ በዲግሪ መርሃ ግብር። ከዛ ባለፈ ደግሞ በስነ አመራር ቪዥን ዩኒቨርሲቲ አሜሪካ ከሚገኘው ቪዥን ዩኒቨርሲቲ አፍሌትድ ሆኖ ከሚሰራው እዚህ ሀገራችን ላይ ካለው ከግሪስ ኮሌጅ የማስተርስ ዲግሪ ላግኝቻለሁ። ከዛ ባለፈ አሁን ላይ እየተማርኩ እገኛለሁ።
ለሌሎች ወጣቶችም የስራ እድል መፍጠሩን ዮሴፍ አሸሽግም
15 የድርጅት ሰራተኞች አሉት። ድርጅቱ ሞር እየተስፋፋ እያደገ ነው ያለው። አሁን ላይ ከተማችን ላይ በላውንደሪ ቢዝነስ ላይ ኡቡንቱ ላውንደሪ ብለን ከሶስት በላይ ብራንቾችን ከፍተን እየተንቀሳቀስን እንገኛለን። በዲተርጀንቱ ላይም ልክ እንደዚሁ እየተንቀሳቀስን እንገኛለን። ከዛ ባለፈ ደግሞ የራሳችን ሴልሶች አሉ፣ እየሸጡ የራሳቸውን ገቢ ያመጣሉ። ከዛም ባለፈ ደግሞ ዲተርጀንቱን በጣም ወጥረው እየሰሩና ትልቅ ቦታ ላይ ያደረሱ ይገኛሉ። ወደፊት ደግሞ ትላልቅ ስራዎችን እናስባለን። በሚቀጥለው አመት እግዚአብሔር ይፈቅድና በህይወት ብንኖር የራሳችን ከመንግስት ቦታ ወስደን የሳሙና ማምረቻ ስራ ለመስራት እያሰብንና እያቀደን እንገኛለን።
በአንደኛው መጽሐፍ ከከተበው አንደኛው አንጓ የተወሰነውን አንብቦልኝ ቆይታችን ይቋጭን።
እድሜን ሙሉ ሰው የቆረጠልን ደሞዝ እየበላ ተገድበ በባርነት ጡረተኛ ሆነ ከመጨረስ በፊት በብላ ስላ ፈጣሪ መሆን ይኖርብሃል። ሀብታም መሆን የምትፈልገው አንተ ብቻ አይደለም፣ ሁሉም መሆንና ሆኖ መገኘት ይፈልጋል። ሆኖም ግን ሀብትን አጥብቆ መመኘት ሀብታም አያደርግም። ምክንያቱም ሀብት በምኞት ላይ የተመሰረተ ቅዠት አይደለም። ሀብት ከውስጥ አቅም የሚወጣ በዓላማ የሚኮን ማንነት ነው። በድል አሊያም በአጋጣሚ ሀብታም ብትሆን ከድሆች የተሻልክ ሀብታም ትባላለህ እንጂ እኔ እንደምልህ አይነት ስራ ፈጣሪ ነጋዴ የሆነውን የህዝብ አባት ዘመን ተሻጋሪ ሀብታም መሆን አትችልም። የገንዘብ ስኬትን ከሁለንተናዊ ብልጽግና ጋር መጎናጸፍ የምትፈልግ ከሆነ በውስጥ ያለውን የቢዝነስና የስራ ፈጠራ ሐሳብ አሁኑን ወደ ድርጊት ቀይረው። ተቀጣሪ ብቻ እንደሆንክ አትመን፣ ቀጣሪም መሆን እንደምትችል እመን።
ዮሴፍ ረድቶኛል ያላቸውን ከፈጣሪ እስከ ጓደኞቹ ከቤተሰቦቹ እስከ አበዳሪዎቹ ያመሰግናቸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከታተሉ ቆያችሁ ጋቢና ቪኤን የሐሙስ ምሽት መሰናዶ ነው። አብራችሁን ስለነበራችሁ አብዝተን እናመሰግናለን። ኤደን ገረሞ መሰናዶን እየመራው፣ ኤልያስ አስማረ በድምጽና ምስል ምህንድስና፣ ከመላው የአሜሪካ ድምጽ የስቱዲዮና የዲጂታል ባለሙያዎች ጋር እንሰናበታችኋለን። ጤና ይስጥልኝ።